مرت دیموکراسی یکیپیان اندنت دمس نو. فنوت دیموکراسی یکیپیان اندنت دمس. یکیپیان حزبایی آریوتای پارتی ایاپا ایت از گرچه میکرد یه ساتلایت سرچت نو. تنستلنی اندامن آمیشاتچو و مسیجاتچن زاری خاموس تر راست راند کن خود تشرم است اما تمرات ناو فنوت دیموکراسی یکی پیاند ندیم سبی یکارو یه مسترال فون مدرنیا پروگرام آهن ای جمرال
የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ጥር 11 ቀን 1143 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
በቅድሚያ ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች እንኳን ለብርሃነ ጥምቀቱ አደረሳችሁ እንላለን። በኢትዮጵያና ኢትዮጵያዊነት ላይ አድመው ለጥፋት የተነሱት አገራችንን የሚበጠብጡት ሰላማውያን ሰዎችን የሚያፈናቅሉትና የሚገድሉት ጠባብ ዘረኞች ብቻ ሳይሆኑ ምዕራባውያን በተለይ እንግሊዝ አሜሪካ ጀርመንና የስካንዲኔቪያ ሀገሮችም አይን ባውጣና ጉድ በሚያሰኝ መልኩ ይረባረቡብናል። የእንግሊዝ ባሪያ ፈንጋይና ቀኝ ገዢ ሰይጣኖች በዓለም ላይ ጥለውት ያለፉት መርዝ በእስያም በአፍሪካም በመካከለኛው ምስራቅም አሁንም ህዝብን እያጋደለ መሆኑ ግልጽ ነው። ቢቢሲ የእንግሊዝ መንግስት የሐሰት የፕሮፓጋንዳ መሳሪያ እንጂ ለእውነት ተጨንቆ ማያውቅ። የአሜሪካና የጀርመን ድምጽም እንዲሁ ሁሉም የወያኔን ዘረኛ አሸባሪዎች መልሰው ሊጭኑብን እየተራራጡ ናቸውና ነቃ እንበል። በቅድሚያ ከዝግጅት ክፍላችን የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ እናሰማለን። ቀበሻጭ ድርቅ ያወራል በሚል ርዕስ የቀረበ ነው። በማስከተልም አእምሮ በለጠ ከአዲስ አበባ የላኩልንን መልእክት እናሰማለን። በመጨረሻም በታህሳስ ወር 2012 ዓመተ ምህረት ቀርቦ የነበረ የፍኖተ ዴሞክራሲ ሀተታ ሰምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
በምዕራብ ጎንደር ዞን መተማ ዮሐንስ ከተማ ውጥረት መንግስት ተሰማ። ምዕራብ ጎንደር ዞን መተማ ዮሐንስ ከተማ ያገዛዙ ኃይሎች የከፈራ በአለም በማክበር ላይ የነበሩ የፋኖ አባላትን ትጥቅ ለማስፈታት ባደረጉት ሙከራ በከተማዋ ወጥረት ነክሶ ማምሸቱን በስፍራው የሚገኙ የአይን እማኞች ገልጸዋል። የፋኖ አባላቱ ትጥቃችንን አናዋርድም በሚል ከታጣቂዎቹ ጋር ፍጥጫ ውስጥ ገብተው ያመሹ ሲሆን የሀገር ሽማግሌዎች የተፈጠረውን ችግር በውይይት እንዲፈታ ጥረት ያደረጉ እንደሚገኙም ተመላክቷል። ከጥቅና ማስፈታት የተላኩ ቅጥረኛ ኃይሎቹ የፋኖ አባላቱን የጥምቀት በዓልን ለማክበር ወደ ባህረ ጥምቀቱ እንዳይሄዱ የከለከሉ ሲሆን ከዚያ አልፎ ትጥቃቸውን አወርዱ በሚል አምባጓሮ እንደፈጠሩም ለማወቅ ተችሏል። የተፈጠረውን ችግር በማስመልከት አጭር ማብራሪያ የሰጡት የፋኖ አባላቱ እንደማንኛውም የምነቱ ተከታይ በዓሉን የማክበር መብት አለን ያሉ ሲሆን የወልቃይትና ራያ እንዲሁም የሀገራዊ ጉዳዩ ለባሰ ያገኙ ትጥቅ መፍታት የማይታሰብ ነገር ነው ሲሉ መልእክታቸውን አስተላልፈዋል። የአዲስ አበባ በርካታ ንጹሃን ጥምቀትን በእስር ቤት እንዲያሳልፉ በአገዛዙ ተወስኖባቸዋል። አዲስ አበባ ሳር ቤት በጋሬ አትክልት የሚሸጡ ላይ ባደረጉት ድንገተኛ ፍተሻ ተዋቂ ሳይዙ የተገኙ የቀን ሰራተኞችን ባይሱዙ ጭነው ወደ እስር ቤት እየወሰዷቸው እንደሆነ ታውቋል። የአዲስ አበባ ነዋሪዎች ለምን ይታሰራሉ ብለው መብታቸውን ሲጠይቁ ጥምቀት እስከሚያልፍ በብዛት እንደሚታሰሩና ፍርድ ቤት ሳያቀርቡ አቆይተው ጥምቀት እንዳለፈ እንደሚለቋቸው ገልጸዋል። የተፈናቃዮች የእርዳታ አቤቱታና አሮሮ አሁንም ተጠናክሮ ቀጥሏል። በቤንሻንጉል ጉሙዝ ካማሺ ዞን ተፈናቅለው በሐምሌና ነሐሴ ወራት 2014 ዓ.ም ወደ ቀያቸው የተመለሱ ዜጎች ይሰጣቸዋል ተብለው ቃል የተገባላቸው ሰብአዊ ድጋፍ በመቋረጡ ለችግር መጋለጣቸውን ገልጸዋል። በዘላቂነት ከቆቋሙ ድረስ ሰብአዊ ድጋፍ እንደሚሰጣቸው የተነገራቸው ቢሆንም ከሐምሌ 8 ቀን 2014 ዓ.ም ጀምሮ ድጋፍ እንዳላገኙ ነዋሪዎቹ ተናግረዋል። ተፈናቃዮች ወደ ቀያቸው ሲመለሱ ቀድሞ የነበራቸው ንብረት መውደሙንም ገልጸዋል። የአካባቢው ተወካይ ወደ ቀያቸው ለተመለሱ ዜጎች ድጋፍ እንዳልተደረገላቸው ገልጾ በእጀባ ድጋፍ እንዲመጣ ለአደጋ ስጋት ስራ አመራር ኮሚሽን ማሳወቁን ቢገልጽም እንኳን እስከዛሬ ምንም አይነት እርዳታ እንዳልቀረበላቸውና ተረጂዎቹ ደግሞ ለራብ ለበሽታ ብሎም ለሞት እየተዳረጉ እንደሆነ ገልጸዋል። በካማሺ ዞን ከሐምሌ 2014 ዓ.ም ወዲህ 128,000 ሰዎች ወደ ቀያቸው ሲመለሱ ሁሉም እርዳታ ፈላጊ እንደሆኑና ምንም አይነት እርዳታ እንዳላገኙ ተገልጿል። በሌላ በኩል በአማራው አካባቢ ከሚገኙ ተፈናቃዮች መካከል አንዳንዶቹ እርዳታ ካገኙ ረጅም ጊዜ እንደሆናቸው ቅሬታ አቅርበዋል። ከትግራይ የተለያዩ ወረዳዎች ተፈናቅለው በማዕከላዊ ጎንደር ዞን ቀበሮ ሜዳ የሚገኙ ተፈናቃዮች በበኩላቸው አሁንም ተረስተናል እያሉ ነው። ወደ ቀያቸው ለመመለስ የሚፈልጉ ተፈናቃዮች ቀርቦ ያወያያቸው አካል እንደሌለም መናገራቸውን ተገልጿል። ለዕለቱ የያዝነው አጭር ዜና ይህን ይመስል ነበር። ከቀሪ የፍኖተ ዴሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋር መልካም ቆይታ።
የሐሙስ ጥቅምት 11 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ቅቤሻጭ ድርቅ ያወራል። ቅቤሻጭ ድርቅ ያወራል ሆኗል ነገራቸው። 100 የማይሞሉ መገናኛ ሬዲዮ እንኳን የሌላቸው ሽፍቶችን በተዋጊ አውሮፕላን ሳይቀር አጠቃን ብለው ማሸነፍ ያቃታቸው ምን ይባላሉ? የኮሎኔል ወገዛዝ ኦነግ ሸኔን ደገፈ እንጂ አምሮ አልተዋጋም። ባንድ በኩል ሽፍታ ጣላት ያለው በሌላ በኩል ጸረ አማራውን የሸኔ ዘመቻ እየደገፈ በመሳሪያ በመጓጓዣ መኪና ወዘተ ወደ 20 ባንኮችን አዘርፎ ህዝብን አጋልጦ ለሸኔ እየሰጠ ህዝብን ተጥቃፍ ፈትቶ ለሽፍቶቹ ያጋለጠ ወዘተ እስከዛሬ ቆይቷል። አገዛዙ ጸረ የሸኔ ሽፍታ ሳይሆን በቀጥታም በጃዙርም ተባባሪያቸው ነው። በዚህ ላይ ደግሞ እንዳቅሚቲ እነ ሽመልስ አብዲሳም የራሳቸው ጸረ አማራ ታጣቂ አላቸው። ወጥንቅጡ መንግስት ነኝ ባዩን አገዛዝ ማዕከል አሳጥቶታል። ባንድ በኩል ኮሎኔሉ እንደ ፍጹም አምባገነን ሲንጎማለል፣ በሌላ በኩል ደግሞ የቄሮ የሸኔ የናብዲሳ የኦህዴድ የብልጽግና የሚሉ የሚፋለሉ ማዕከልነን ባዮችም ይርመሰመሳሉ። ኮሎኔሉን ከፈጸሙት ግድያዎችና ወንጀሎች ተጠያቂ ከመሆን አያድኑትም። መንግስት ነኝ አዛዥ ነኝ የበላይ ነኝ ብሎ በህዝብ ላይ ራሱን ከሰየመ ለሚከሰቱት ጉድለቶች ሁሉ በቀድሚያ ተጠያቂ ራሱ ብቻ ነው። ኮሎኔሉ መቼም ጥፋቱ ይመለከተኛል ሲል አልተደመጠም። ሌሎችን ይወቅሳል ሲያሰኘውና ጠጋብጥጋር ሲለውም ጀዝባ ወዘተ ብሎ ይዘልፋል። አማካሪ ያላቸውን አይሰማም። ሁሉን አዋቂ ነኝ ብሎ ግን ይለፈልፋል። ኮንሱላ ወይም ኮሚቴ ብሎ የሚያቋቁመው ለይስሙላ ነው። ውሳኔው የራሱና ቢበዛ የቅርብ አወጌታዬ ባይ ወዳጆቹ ነው። ከፖለቲካ የተገለለ ሰራዊት የተባለው በነብርሃኑ ጁላና እንደ አሸን በፈሉ ጀነራሎቹ አማካኝነት በራሱ የሚታዘዝ አካል ሆኗል። ሲፈልግ ይሾማቸዋል፣ ሲሻው ይሽራቸዋል። የውጭ ጉዳይ ሚኒስቴር የተባለ መሐይም ባንዳ ቢኖርም በውጭ ጉዳይ እንዳፈተተው ወሳኝ ራሱ ነው። ወያኔን ሽብርተኛ ይለዋል፣ ሲፈልግ ደግሞ ታፔላውን አንስቶ በጠረጴዛ ዙሪያ ይደራደረዋል። ወደ 80,000 ሰው ያለቀበትን ባድሜን ዛላምበሳን ከአረቦች ጋር ተስማምቶ ለሻቢያ ይመልሳል። የሚፈልገውን በሸኔ ኦነግ አስፈጽሞ እጁን እንደ ጲላጦስ ንጹህ ነኝ አልነበርኩም አላየሁም አልሰማሁም በሚል የዝንጀሮዎቹ ፈሊጥ ይታጠባል። ሞቱ ውድቀቱ ላይ ቀር ሲንጠራወት ይኸው በአይናችን ስር ብዙ ሺህ ንጹህ ዜጎችን ጨርሶ ጥፋቱ የፋኖና የሻቢያ ነው ብሎ ተፈጥሟል። ሻቢያን ማን ጋበዘው? ፋኖስ የምትቸለቸለውና ጠላት የሚባለው ወያኔ በጉልበት የሰረቀውን የጎንደር ወሎ መሬት በማስመለሱና በአጠቃላይም ለአማራው ህዝብ በመከላከሉ እንጂ ነው። በአገራችን በህዝባችን ላይ አስከፊ ጦርነት አውጀው አካሄደው እልቂትንም አስፍነው ነገን የሞት አጃቢ ጨለማ አድርገውብን እያለ ስለ ሰላም የሚለፍፉት ከንቱ እንደሆነ ከማንም አይሰወርም። በደቡብ አፍሪካና በናይሮቢ በአሜሪካና ኤሚራቶች ግፊት ፈረምን ያሉት የሰላም ስምምነት የጦርነት ቀጠሮ ከመሆን አያልፍም። ሊያከትም የደረሰን ወያኔ እንዲያገግም ጊዜ ሰጥቶታል። እንዳለፈው ረሃብ ጊዜም የወያኔ አጋሮች በረሃብ እርዳታ ሽፋን ወያኔን ሊያደረጁ ለመንቀሳቀስም በር ከፍቶላቸዋል። ፋኖን ካስመለሰው መሬት አስወጥተው ለወያኔ ሊመልሱለት የወያኔና ኮሎኔሉን አገዛዝ ህብረት እንደገና ለስነው እንደ ህዝብ ጠላት አስቸጋሪ ሱሉት የቆዩትን አማራ ለማዳከም ለአፍሪካ አርአያ ሆና የቆየችውን ኢትዮጵያ ለመፈረካከስና የደቡብ ሱዳን የሶማሊያን ጽዋ ለማስጠጣትም አቅደው አጠንክረው እየተንቀሳቀሱ ነው። የአዲስ አበባ የቅርቡ የእንቢታ ትግል እንደ ቀድሞው ተስፋ የሚሰጥ የትግል አቋምን አሳዩ ሊያሰኘን ቢሆንም ለሀገር ጠላቶች ድጋፍ የሆናቸው ኢትዮጵያ አይከፍሉ ዋጋ ከፍላ ለሀገበሬው ጥሮ ግሮና ደጀን ያህል መከራን ተችሎ ያስተማራቸው ሰልፋቸው ከህዝብ ጎን ሳይሆን ለወዳቸውና ለባለ ነፍጥ በመሆኑም ነው። ሰምን ንጥራ ብንል ዝርዝሩን መዝግበን ሳንጨርስ መሽቶ ይነጋል። ሁላችንም እናውቃቸዋለን፣ ታሪክም አትረሳቸውም። እንደ ባንዳና ከሃዲ ሁሌም ታዋግዛቸዋለች። ወደ ብሔራቸው ጉያ ወይም ጉድጓድ ገብተው ኢትዮጵያን የካዱትን ሁሉ ህዝብ የሚያወግዛቸውና ፍርድ ሲልም የሚቀጣቸው መሆኑ ምንም ጥርጥር የለውም። ብዙዎች ኢትዮጵያዊ ነን እያሉ ኢትዮጵያን ክደው ለባዕድ ጠላቶች ቅጥረኛ ሆነዋል። ሊያደናግሩን ቢሞክሩም አንሳሳትላቸውም። አፋቸው ከኛ ልባቸው ከነኛ እንደተባለው ነው። ከነ ከኛ ከኛ እንጂ ከኢትዮጵያ ጎን አይደሉም። የዘረኞችን ባንዲራ የሚያውለበልቡ ናቸው። የባዳኑን ያወቀነውና የምናውቀው ነው። ወያኔን አምጥቶ ጫንቃችን ላይ ለ27 ዓመት የወዘፈብን አሜሪካ ነው። ኮሎኔሉንም ቢሆን በሚስጥር መፍሮና ዶልቶ የጫነብን አሜሪካ ነው። የወያኔን ጸረ አማራ ፍጅት የደገፈውም እሱ ነው። ታዛዦቹ እነ ኖርዌይ፣ ሳውዲ አረቢያ፣ ኤሚሬትስ፣ እንግሊዝ ወዘተ አብረውት ተሰልፈዋል። ትላንትም አሁንም ቢጨንቃቸው ኢትዮጵያ የተካደ ይመስል ባሪያ ይፈነገል ይሸጥ ነበርና ተወገዝ ሊሉም ጀምረዋል። የጭሰኛ ፍርአትን መደገፋቸውን ግን ትንፍሽም አይሉት። ፍጅት የዘር ማጥፋት ወንጀልን በዋናነት ወያኔ ኮሎኔሉ ሸኔ ኦነግ ፈጽመውት እያለ አይናችንን ግንባር ያርገው ብለው ክደው በትግራይ ነው ፍጅት የተፈጸመው የጦር ወንጀል የተፈጸመው ብለው ለወያኔ ሊሸፋፍኑለት እየተራወጡ ነው። ወያኔ ምኑ ሞኝ ታዲያ በሰጠው ትድልና የመተንፈሻ ቀዳዳ ተጠቅሞ ራሱን በነሱ እርዳታ መልሶ አጠናክሮ ጠላት ያለውን ህዝብ ሊያርድ ሊፈጅ ኢትዮጵያን ሊያተራምስ ሊገነጣጥል መጣሩ የማይቀር ነው። ሰማይ ዝቅ ቢል ወያኔና ሰላም በምንም አንድ ላይ አይኖሩም። ወያኔ ከምድረ ኢትዮጵያ መወገድ ያለበት ዘረኛ ከፋፋይና አምባገነን ጸረ ህዝብ ኃይል ነው። ከዚህ የባሰ ነውና ሽብርተኛ መባሉም በለሆሳስ ይሆናል። በጋራ ትግላችን ወያኔን ዘረኛውን አገዛዝና የአገር ጠላቶችን ድባቅ እንምታቸው። ኢትዮጵያ አንድነቷ ተጠብቆ ለዘላለም ትኖር። አድማጮቻችን በማስከተል አምሮ በለጠ ከአዲስ አበባ የላኩልንን መልእክት እናሰማለን።
አገር ያለ ህዝብ ህዝብ ያለ ሀገር ሁለቱም ደግሞ ያለ ዲሞክራሲ ህልውና የላቸው። ዲሞክራሲ ሲሉ ዲሞክራሲ ስንል በአንድ ወቅት የአባልሳን የሆነው ዲሞክራሲያ ይዞት የወጣ ዋነኛው የትንታኔው አንኳር ሐሳብ እንደነበር እናስታውሳለን። አዎ ይህ እውነተኛ አባባል ዛሬም በኢትዮጵያ ምድር በጋድ እየተስተዋለ ያለ ገጽታችን ነው። ዛሬም እንደ ኢህአፓ ያሉ የእውነተኛ ዲሞክራሲ ታጋዮች ዲሞክራሲን በሰፊው ስሙን ይጠሩታል። በስም ብቻ ሳይሆን በተግባርም ታግለውለታል። መስዋዕትነትን ከፍለውለታል። በግፈኞች የፍየል ተግባር ተሰቃይተዋል፣ ታስረዋል፣ አካለ ጎደሎም ሆነዋል። ላሰቃቂ የስደት ህይወት ተዳርገዋል። በሌላ በኩል የዲሞክራሲ ሸቅጣጮች በዲሞክራሲ ስም ብዙ ግፍ ፈጽመዋል። ፋሽስታዊ ደርግ ዲሞክራሲን ይዞ በስሙ እየማለና እየተገዘተ ነው። አንድ ትውልድ ሙሉ በቀይ ሽብር የፈጀው አገሪቷንም ለዘመኑ ዘረኞችና ጠባቦች አስረክቦ ወደ ዚምባብዌ የፈረጠጠው። የ32 ዓመታቱ የኢትዮጵያ ዘረኛ አገዛዞችም ፍትህ እኩልነትን በማስመሰያነት እየጋቱ ነበር ኢትዮጵያን ያጠፋት። በዜጎቿ ላይ የግፍ ግፍ በደሎችን የፈጸሙትና እየፈጸሙ ያሉት ከኮሎኔል መንግስቱ እስከ ዛሬው ኮሎኔል ስለ ዲሞክራሲ በሚያማምሩ ቃሎች ብዙ ተሸቅጦባቸዋል። ሁሉም በቃል እያነበነቡ በተግባር ግን ዲሞክራሲንና ባህሉን ገርለውታል። ዲሞክራሲንና የዲሞክራሲ ባህልን ዳግም እንዳይነሳ በጥልቅ ጉድጓድ በመቅበር በግሌ የዛሬውን ኮሎኔል አቻ ላገኝለት ይቸገራለሁ። አፉን ቅቤ ሆዱን ጩቤ አድርጎ ኢትዮጵያ ሀገራችንና ልጆቿን ተጫወተባቸው። በትግል ተመክሮውና በፖለቲካ ብስለቱ የጠለቀ ልምድና እውቀቱ ያለው ኢህአፓ ብቻ በጽኑ ሲቃወመው ብዙዎች ተንበረከኩለት፣ ሰገዱለት። በፖለቲካው ልምዱና እውቀቱ ያላቸው ግን አምባገነኖችና ፈላጭ ቆራጮች ለስልጣን መወጣጫ የሚጠቀሙበት ስለሆነ አትመኑት ብለው ተከራክረዋል። የህዝበኝነት ሰባኪዎች ህዝብን በሰላ ምላሳቸው የሚሰብኩት ፖለቲከኛ መስለው እንጂ ፖለቲካ ሆነው ወይም ህዝብን መስለው እንጂ ህዝብን ሆነው እንዳልሆነ ለፖለቲካ ሳይንሱም ትርጓሜ ይሰጣቸዋል። የበግ ለምድ መሰል ከበጎች ጋር ከሚቀላቀለው ተጉራ ጋር ያመሳስላቸዋል። ኮሎኔሉም ኢትዮጵያ ኢትዮጵያ እያለ ኢትዮጵያንና ልጆቿን ሊያጠፋ በኢትዮጵያ ህዝብ ውስጥ የገባ ተኩላ ለመሆኑ ዛሬ ማስረጃ ሐሳብ የሚል አይገኝም። ተግባሩ ካዲ አፈጮሌ ወሽካታ መሆኑን ያረጋግጣል። ዲሞክራሲን በቃል ወይም በመናገር ብቻ ከመሬት የሚያርፍ ቢሆንማ የኮሎኔሉ አፈጮሌነትና ሰባኪነት የትና የት ባደረሰ ነበር። ነገር ግን አልሆነም። የዚህ አይነቱ ተለምዷዊ የዲሞክራሲ አረዳድ ለአምባገነኖች ፈላጭ ቆራጭ ጥሩ የሚባል ምንጣፍ ወይም መደላድል ሆኖላቸዋል። ኢትዮጵያውያን ግን ከጨለማው ህይወት ውስጥ አስገብተዋል። ለዚህ ደግሞ የዲሞክራሲና ባህሉ ጦስ በዋነኛነት ተጠቃሽ ነው። የዲሞክራሲና ዲሞክራሲ ባህሉ በመጥፋቱና ጭላንጭሉ በመዘጋቱ ነው ዛሬ የሰው ልጅ እንዳውሬ እየታረደ የሚጣለው። የዲሞክራሲ ጦስ ነው የኢትዮጵያውያን ክብር እየተዋረደ ያለው። በግፈኞች እየተጨፈጨፈ ሀብትን ንብረቱ እየተዘረፈ ያለው ከምንም ከማንም በላይ የሚኮራበትን ኢትዮጵያዊ ዜግነቱን እየተገፈፈ ያለው ሰውነቱ እየተካደ ያለው በዲሞክራሲ እጦት ብቻ በኢትዮጵያ ውስጥ ተጓጉዞ የቀብር ስነ ስርዓቱ የተፈጸመ በመሆኑ ነው። ሶስቱም አገዛዞች ዲሞክራሲ በህደት የሚመጣ እንጂ በአንድ ጊዜ የሚፈጠር አይደለም የሚል ሰንካላ ምክንያቶችን ይዘረድራሉ። አዎ ዲሞክራሲና የዲሞክራሲ ባህል ግንባታ ሂደት ነው የሚለው ሐሳብ ያሳመነኛል። ነገር ግን ሂደቱም ሆነ የጀመሩ ጭላንጭሎች ተደፍነዋል አቋሚ ነው። ሌሎቹ ደግሞ ፋሽስታዊው ደርግ ከወያኔ፣ ወያኔ ደግሞ ከብልጽግና፣ ብልጽግና ደግሞ ከቀድሞዎቹ ነው ከሚል የተሳሳተ የዝንጀሮ ቁንጮ ምርጫ ውስጥ ይገባሉ። ይህም ትልቅ ስህተት ነው። አምባገነን አምባገነን ነው፣ ዘረኛም ዘረኛ ነው። የሚመረጥ የላቸውም፣ ሁሉም ያው ናቸው አቋሚ ነው። ሌሎቹ ደግሞ የኢትዮጵያ ህዝብ የእውቀት ደረጃ ዝቅተኛ በመሆኑ የዲሞክራሲን ለመተግበር ከባድ ነው የሚሉም አሉ። ይህም ስህተት ነው። እንዲያውም የዘመኑ ገዢዎች የፖለቲካ እውቀትና የዲሞክራሲ ባህል ከህዝብ ያነሰ መሆኑ ነው እንደ ችግር መወሰድ ያለበት እላለሁ። ሰውን ሁሉ እንደ ራስህ አድርገህ ውደድ፣ በራስህ ላይ ሊፈጸም የማትፈልገውን በሰው ላይ አታድርግ፣ ሰውን ሁሉ አክብር አፍቅር የሰው ልጅ ሁሉ እኩል ነው መሪዎችን ምረጥ አገርህን ከማንኛውም ጥቃት ጠብቆ ተሰይ የሚሉትን እውን የኢትዮጵያ ህዝብ አውቃቸው ምን ለነዚህ ወገኖች በጥያቄ መልክ የምሰጣቸው ምላሽ ነው እነዚህ ሁሉ የኢትዮጵያ ህዝብ በሚገባ ካለማወቅ የሚፈጠሩ ስህተቶች ናቸው ወይም ስለ ዲሞክራሲና ባህል ጅምር ያለ እውቀት ውስን ከመሆን የሚፈጠሩ ስህተቶች ናቸው ወይም ዲሞክራሲን እንደ ጣቃ ጨርቅ በወሬ ብቻ የሚቀደር ሳይሆን የተግባራዊ ስራ ውጤት መሆኑን በውል ካለመረዳት በሚፈጠሩ ስህተቶች ናቸው ወይም ዲሞክራሲ መለኪያ መስፈርቶችና ቀመሮች ያሉት መሆኑን ካለመረዳት የሚፈጠሩ ስህተቶች ናቸው የሚሉት የግል ድምዳሜዎች ናቸው ኢትዮጵያ ውስጥ ዲሞክራሲና የዲሞክራሲ ባህል ተቀብሯል ስለመቀበሩና ደብዛው ስለመጥፋቱ መለኪያ መስፈርቶችን መመልከትና ማጤን ይገባል የሚለው የዛሬው ጽሑፌ የትኩረት አቅጣጫ ሆናለች መስፈርቶቹን በጥናት ወይም በመስፈርቶቹ በመነሳትና ግምገማ በማድረግ የዲሞክራሲ ውድቀትን ወይም ከፍታን ማሳየት ይቻላል ይህ ከካድሬዋ ወይም ከጭፍን ደጋፊዎች ወይም ከፈላጭ ቆራጭ ገዢዎች በተለየ መልኩ ከተሻለ ድምዳሜ ላይ ያደርሳል በየአመቱ በዓለማችን ላይ ለሰው ልጅ መኖሪያ ምቹ ያልሆኑ አገራት ወይም በጣም ምቹ የተባሉ አገራት በቀደም ተከተል ተዘርዝሮ ይለቀቃል በቀደም ተከተል የሚያስቀምጧቸው መለኪያ መስፈርቶች ናቸው በታህሳስ 2015 ዓ.ም ኢትዮጵያ ሀገራችን ለሰው ልጅ መኖሪያ ከማይመቹ አገራት በቀደምትነት መቀመጧን ተመልክተናል ይህንን በነጮቹ ስራ ነው ብለን የምናጣጥለው ጉዳይ አይደለም ከተጨባጭ ሁኔታውና ከመስፈርቶቹ አንጻር ሲገመገም እውነት ነውና ለማንኛውም መስፈርቶቹን በጋራ እንመልከታቸው መስፈርት 1 በየትኛውም የዓለማችን አገራት የፖለቲካ ድርጅቶች ላይ የስርዓት ምርጫ ልዩነት ሊኖራቸው ይችላል በአገርና በወገን ፍቅር በእኩል ወገንተኝነት ላይ ግን ልዩነት በፍጹም ሊኖር አይችልም የአሜሪካ ሪፐብሊካንና ዲሞክራቶችን ላብነት ማንሳት ይቻላል በአገራቸውና በዜጎቻቸው ላይ ልዩነት የላቸውም እንዳለመታደል ሆኖ በኢትዮጵያ ነጻ አውጪዎች ነን ተብዬዎች ዘንድ ይህ እውነተኛ የፖለቲካ አመለካከት የለም የኢትዮጵያ የዘመናችን ገዢዎች በወር ተረኝነት እየተፈራረቁ ቢገዙንም ኢትዮጵያ ሀገራችን እኛ ልጆቿ እየጠሉን መግዛታቸው ለህዝብ የገባውን ቃል ኪዳን በትክክል መተርጎም የሚችል ምርጫ ቦርድ ወይም ተቋም ሲኖር ብቻ ነው ታዲያ ይህን እውነተኛ ተልእኮ ፈጻሚ የነበሩት የፋሽስታዊ ደርግ ወይስ የወያኔ ኢህአዴግ ወይስ የኦዴፓ ብልጽግናው ምርጫ ቦርዶች ሁሉም የመንግስት አዛዦችና አገልጋዮች ነበሩ ዛሬም ናቸው ከዚህ ላይ ዴሞክራሲ ማለት የህዝብ የስልጣን ባለቤት መሆን ማለት ነው ይህ እውን የሚሆነው ደግሞ ለህዝብ የሚመረጡ አማራጮች ቀርበውለት መምረጥ ሲችል እንጂ ለተመሳሳይ ሰዎች አንበሳና ዝሆን ወይም ንብና አምፖልን በምልክትነት መስጠት ሊሆን አይችልም መስፈርት 2 ዴሞክራሲና የዴሞክራሲ ባህል መኖር የዴሞክራሲ እሴቶችን ያዳብራቸዋል በተቃራኒው የዴሞክራሲ አለመኖር ደግሞ የዴሞክራሲ እሴት የሚባሉትን ከማቀጨጭ አልፎ ያጠፋቸዋል ሁሉም ዜጋ በህግ ፊት እኩል ነው እኩል የመዳኘት መብት አለው የህግ የበላይነት መረጋገጥ የፖለቲካ መቻቻል መኖር የሚፈጠሩ አለመግባባቶችን በውይይትና በመነጋገር መፍታት ግልጽነትና በህግ ተጠያቂነት መኖር በህሊና የሚመሩ የህዝብ አገልጋዮች መኖር ከቁጥጥር ውጭ የሆነ ምክንያት ካላጋጠመ በስተቀር የምርጫ ጊዜያቶችን ጠብቆ ማካሄድ ወዘተ ዋና ዋናዎቹና ሌሎችም የዴሞክራሲ እሴቶች ናቸው ካለ እነዚህ እሴቶች መሬት አለመርገጥ መንግስትም ህግም አገርም የህዝብ ህልውናም ይጠበቃል ማለት ዘበት ነው እንዲያው አገርና ህዝብ ስርዓት አልበኝነት ወደሚባለው አደገኛ ሁኔታ የመቀየር እድሉ ሰፊ ነው በአገራችን ኢትዮጵያም ዛሬ ግሃት እየተስተዋለ ያለው ስርዓት ያጣ ሁኔታ አፈናውና አድሏዊ መስተዳድሩ የፈጠራቸው መሆኑን መካድ አይቻልም ለዚህ ነው አገራችንና ህዝባችን እጅግ አስከፊ ከሆነ ቅርቃር ውስጥ ገብተዋል የሚባለው መስፈርት 3 የመንግስት አካላት የሚባሉት ህግ አውጪ ህግ ተርጓሚና ህግ አስፈጻሚ አካላት የዴሞክራሲና ዴሞክራሲ ባህል ግንባታ እንደ ምሰሶ አድርጎ ያስቀምጣቸዋል እነዚህን 3 የመንግስታዊ ተቋማትን የዴሞክራሲ ግንባታ ምሰሶዎች መሆናቸው የሚረጋገጠው በህሊናና ህሊና ብቻ ህዝባቸውን ማገልገል ከቻሉ ብቻ ነው ስለነዚህ ተቋማትና አካላት በጥቅሉ የዴሞክራሲ ስርዓት ገዳዮችና አራጆች ናቸው ብሎ ከማለፍ ውጭ ብዙ ማለቱ አስፈላጊ አይደለም የኢትዮጵያ ህዝብ ጠንቅቆ ያውቃቸዋልና ነው። በ50 አመታት የኢትዮጵያ ታሪክ ውስጥ በሁሉ አገዛዞች የነበረው አሰራር ተመሳሳይነት ነበረው፣ ዛሬም ያው ነው። በድርጅታዊ አሰራር የተቀፈደዱ ለአምባገነንና ዘረኛ አገዛዞች ታማኝ አገልጋዮች ናቸው። ህዝብንና አገርን የካዱ ብለን ብናስቀምጣቸው በትክክል ገላጫቸው ነው። ሁሉን አሳታፊ የሽግግር መንግስት መስረታንና አስፈላጊነትን ወይም የግድ ማለት ከነዚህ ተቋማት የአስተሳሰብ መካንነት ጋር አጣምሮ ማየት ያስፈልጋል። የነዚህ አካላት ወደ ዴሞክራሲ የሚያሸጋግር የሚያስችል አቅሙም ሞራሉም ብቃቱም የላቸውም። የሽግግር ዘመንን መምራትና ማሻገር የሚችሉት በድርጅት አሰራር በተቀፈደዱ የአስተሳሰብ ነጻነት በሌላቸው ምርኮኞች ሳይሆን በህሊናቸው ብቻ እየተመሩ አገራቸውንና ወገናቸውን ማሸጋገር በሚችሉ ኢትዮጵያውያን መሆን አለበት። መስፈርት 4 የ50 አመታት የዘረኞችና ጠባቦች አውሪያዊ ተግባር የተረጩ የውሸት ትርክቶች ጸረ ኢትዮጵያ፣ ጸረ ህዝብና ጸረ ዲሞክራሲ ተግባራት በኢትዮጵያውያን የተዛባ ስነ ልቦናዊ ግንዛቤዎችን ፈጥረዋል። ከፊሎቹ ከሰዎች ሁሉ የበላይ ነን፣ ከፊሎቹ ደግሞ ከሰዎች ሁሉ የበታች ነህ በሚል የተሳሳተ አስተምህሮ በክለዋቸዋል። ይህን የተሳሳተ አስተሳሰብ ለመለወጥ ትልቅ ፈተና እንደሚሆን መገመት አይከብድም። ኢትዮጵያን ከጥፋት ልጆቿን ከእልቂት ለማዳን ሁሉም ኢትዮጵያዊ እኛ ኢትዮጵያውያን እኩል ነን፣ ኢትዮጵያውያን ሁሉ በቋንቋ ብንለያይም ወንድማማችና እህትማማችነታችንን አይበጥስም፣ ኢትዮጵያ የሁላችንም የጋራ አገራችን ናት፣ እኔ ከማንም የማላንስ ሰው ነኝ፣ ከማንም የማልበልጥም ነኝ፣ በአገሬ ኢትዮጵያ ላይ በማንም በምንም የማይገሰስ መብት አለኝ ወዘተ ወደሚሉ አስተሳሰቦች የመቀየርና የመለወጥ ስራ ከባድና አስቸጋሪ መሆኑ ቢገባኝም መደረግ ያለበት ጉዳይ መሆኑ ደግሞ የግድ ነው። ተወደደም ተጠላም ዛሬ ለ27 አመታት ኢትዮጵያን ሲያጠፋና ህዝቧን ሲያተራምስ ወደ ነበረ አገዛዝ ተመልሰናል። ከኦዴፓ ብልጽግና ወደ ወያኔ ኢህአዴግ ተመልሰናል። ይህ እርምጃ ደግሞ አማራንና አፋርን ጠሊት ሳይሆኑ ሁለት ቡድኖች ተጣምረዋል። በመሰረቱ የትግራይ ጦርነት ያብቃ፣ ሰላም ይፈጠር ሲባል እርቅም ሆነ ድርድር ከትግራይ ህዝብ ጋር እንጂ ከወያኔ ጋር አልነበረም። ወያኔማ በፈጀውና ባስፈጀው ህዝብ እንዲሁም በዘረፈው ሀብት በህግ መጠየቅ ያለበት ሽብርተኛ ቡድን ነው። ከዚህ የተለየ እድል ሊኖረው ባልተገባ ነበር። እና አሜሪካ የወልቃይትና የሁመራ መሬቶችን እንግዛችሁ አሉ ሲባል ጉድ ስንል አገዛዙ ደግሞ በሬፈረንደም ይወሰናል ማለቱም ተደመጠ። ለመሆኑ ወያኔ የጎንደር የአፋርና የወሎ መሬቶችን ወደ ትግራይ ሲጠቀልል በሬፈረንደም ነበርን? ጥያቄ ነው። የተቀለላቸው በኃይል ነበር። ስለ ሬፈረንደም ሲነሳ በኢትዮጵያ በሞተና በተቀበረ ዴሞክራሲ ላይ እንደምን ሰላም አዋላጅ ከሆነ ውሳኔ ላይ ይደረሳል? ሌላው ጥያቄ ነው። የወያኔና የኮሎኔሉ አገዛዝ ጥምረት የኦሮሞማ ኢትዮጵያንና የትግራይ ትግሪኝ የወያኔ ዓላማን ለማሳካት መሆኑን አለመጠራጠር ኢትዮጵያን፣ አማራን፣ አፋርን እንዲሁም ኢትዮጵያዊነት ሲጠፋ በዝምታ መመልከት ነው። ይህን ጥቃት ለመቋቋም ኢትዮጵያውያን ሁሉ ነገ በኔ ብለው መተባበርና መታገል አለባቸው። የአማራው ህዝብ ዛሬ ፋኖን መደገፍ፣ መተባበር፣ ማጠናከር የህልውና ጉዳይ በመሆኑ ግዴታው ነው። የሚመረጥ ጉዳይ አይደለም። በአፋርና በአማራ ህዝብ መካከልም ያለ መተባበርና መደጋገፍ መጠንከር አለበት። አገራችን ኢትዮጵያ ዛሬ ጉልበተኛ የፈለገውን ጨፍጭፎ ዘርፎ መኖር የሚችልባት አገር ሆናለች። ህዝብን ከወንጀለኞች ጋር ተባብሮ የሚጨፈጭፍ መንግስት እንጂ ከጥቃት የሚከላከል መንግስት የለንም። መንግስት የለንም ስንል ዘረኛና ውሽልሽል በመሆኑ ብቻ አይደለም፣ በህዝብ ያልተመረጠ ህዝባዊ ውክልና የሌለው በመሆኑ ጭምር ነው። አገር ያለ ህዝብ፣ ህዝብም ያለ ሀገር፣ ሁለቱም ደግሞ ያለ ዴሞክራሲ ህልውና የላቸውም። ወደድንም ጠላንም ኢትዮጵያ ሀገራችን ሶስቱን ያጣች ሀገር ሆናለች። የተሻለ መፍትሄ ሊገኝ የሚችለው ህዝባዊ ትግሉን መረር ከረር አድርጎ በተባበረ ኃይል መቀጠል ብቻ ነው። መንግስታዊ ሽብርተኝነት ይወገድ፣ ገዳዮችና ሽብርተኞች ለህግ ይቅረቡ።
ሀገርና ሰንደቅ ነፃነት ከሌለ ቤተሰብ ተማ
ገዘዝ ከመጣጡ ጀምሮ ልብወለድ አጠንጣኝ ዋሾ እንደሆነ ብናውቅም ሹሙ በኦስሎ ከተማ ተገኝቶ በአማርኛ ቋንቋ እንዳይናገር ጠባብነቱ አስጠልቶት በጠራራ ፀሐይ ሲቀደድ ሲዋሽ መታዘቡ ግን በርግጥም አሳዛኝ ሆኗል። ንግግሩ ተጀምሮ እስኪያልቅ ውሸትን ያስተላለፈ ያጸደቀ ሆኖ ተገኝቷል። ከመጀመሪያውም ለስልጣን ያበቁት በልብወለድ አጅበውትና ባላቸው ሰፊ አቅምም አሰራጭተው ለስለነበር አማካሪዎቹ አሁንም አሜሪካ የሰጠው ባንዳዎችና ቀጥረኞች በመሆናቸው ለስልጣን ያበቃን ቅጥፈት በስልጣን ያቆየኛል ቢያንስ ለሽልማት አብቀቶኛል በሚል ሲተረተር ውሏል። የመጀመሪያው ውሸት ሹሞቹ ለስልጣን የበቁት በራሳቸውና በቄሮ ትግል ነው። ሐቁ ወያኔ ቀውስ የገባው የከፋፋይ ግባቸውን ህዝብ አፍርሶ ደምህ ደምሽ ደማችን ነው ተባብሎ በጋራ ባካሄደው ትግል እንጂ ቄሮ ብለው ነፍስ የዘሩበት ቡድን የኦሮሞ ህዝብ ትግል አካል ሳይሆን የዘረኞቹ መሳሪያ የሆነ የወሮ በላ ስብስብ ነው። አቁ ለ27 አመት ሹሙና ጓደኞቹ ወይነውና ጠበው አስከፊውን ስርዓት ሲያገለግሉና በወንጀልም ሲካፈሉ መቆየታቸው ነው። ቀጣዩ ውሸት ሹሞቹ ለስልጣን የበቁት ህዝብ ደግፎና መርጧቸው ነው። አቁ ሹሞቹን ለስልጣን ያበቋቸው አሜሪካ አሲሮና በነሳውዲ ተደግፎ ነው። በህዝብ ትግል ላይ ሻጥርና መፈንቅል ተካሂዶ ነው።
ባካይዱት አደናጋሪ ቀስቀሳ የተነሳ ብዙዎች ተደናግረውና ተወናብደው ለሹሙ ድጋፍ ቢሰጡትም ከመጀመሪያው ሹሙ ከነጓደኞቹ ሊመሰረት የተነሳው ዘረኛ ጠባብ ብሔረተኛ አገዛዝና የድርጅቱን የኦዴፓ የበላይነት ለማስፈን ነው። ማንም ድርጅት ከሂደቱ ውጭ አልቀረም። ይሃባም ገብቷል። ቅጥፈት ሐቁ ሹሞቹ ባለቆቻቸው ተዛዝ ይሃባን አርቀውና አግደው የጠየቀውን የሽግግር ሂደት እንብኝ ብለውና ፍርሃቱን ሊቀጥሉ ወስነው ድርጅቱ በምንም አይነት ከነሱ ሊገጥም የሚችልበትን አጥፍተው በመገተር ብልጥ የሆኑን መስሏቸው ከድርጅቱ ከአስር ዓመቶች በፊት ፈርጥጠው አንጃ የሆኑትን ወራዶች በድርጅቱ ስም አቅፈዋል። እስከዛሬም እያስተናገዷቸው ነው። ኢያፓ አንድና አንድ ብቻ ሲሆን ከጸረ ህዝቦቹ ጋር ትንቅንቅ ላይ ነው እንጂ እጅ አልሰጠም። ሁሉም የፖለቲካ እስረኞች ፈተናል። ሌላ ውሸት ሐቁ ከመጀመሪያውም በእስር ከነበሩት አንድ አራተኛውንም ያልፈታ ሲሆን ደብዛቸው ጠፋ የተባሉት ውስጥ አንዱም ተገኝቶ የተፈታ የለም። አብረን እንፈልጋቸዋለን ያለው ሹም ፍለጋም አልገባም ወይም እዚህ ደረሱም አላለም። ስለጠፉትም ጀግኖች እንዲጮሁ ከሃዲ አንጃዎችን ባንጠብቅም ሌሎችም ቢሆኑ ጸጥታ መምረጣቸውን ሳንታዘብ አልቀረንም። ሁሉን መልቀቁ ቀርቶ አገዛዙ በርካታ ወጣቶችን አማራ ንፍጠኛ ወዘተ ያለ ለእስር ዳርጓል። በአሁኑ ጊዜ ከወያኔ የበላይነት ጊዜ ባልተናነሰ በሺዎች የሚቆጠሩ የፖለቲካ እስረኞች በዘረኛው አገዛዝ ታግተው እየተሰቃዩ ናቸው። ከደቡብ ኢትዮጵያ በተለይ በግፍ ታስረው ግብረስየል የተፈጸመባቸው ውህዳን ብሔረሰቦች በመቶዎች ይቆጠራሉ። ማጎሪያና ማሰቃያ ማዕከሎችን ዘግተናል። ሌላው ሸት ሐቁ አዲሱ ማጎሪያዎችና የስየል ማዕከሎችን የከፈቱ ሲሆን ማዕከላዊን ዘጋን ብለው ወንጀሎች ደብዛና ሰነድ ለታሪክም እንዳይቆይ ቀለም ቀብተውና አስጊጠው ሙዚየም አደረግነው ብለው ቀባጥረዋል። ግብረስየል ፈጻሚዎቹ አሁንም በቦታቸው ያሉና ስራቸውንም የቀጠሉ ናቸው። የመንሊክን ሰመና ታሪክ ማስነሳት ጠልተው ቤተ መንግስቱን ፓርክ አደረግን ለገዳ ቦታ ሰጠን ብለው ሲመጣደቁ የደገፏቸው ጅሎች ማዕከላዊ ተዘጋ ብለው እንደባረቁ ስንሰማ ጅልነት የት ላይና መቼ እንደሚያከተም አስበን ማዘናችን አልቀረም። ዋናው ጉዳይ ፍትህና የህግ የበላይነት መስፈኑ ሲሆን በቄሮ ወንጀለኛ ቡድን ፍጅት የሚፈጽመው አገዛዝ ለፍርድ መቅረብ ያለበት እንጂ የህግ የበላይነትን ያስከበረ አይደለም። አማራና ክርስቲያንን በመንጫ ባዩን የካታር ቀጥረኛ እንኳን ሊቆጣጠር ቀርቶ ሁርለቆ ህዝብን እያስፈጀ ነው። የሹሙሸት አንድም ጋዜጠኛ አላሰርንም። ሐቅ ታስረው የነበሩት እነ ኤልያስ ገብሩና ታስሮ ያለው አበበ ባዩ የጋራጅ መካኒክ ነበሩ። ደብዛቸው የጠፋው እነ ብርሃኑ ጅጉስ የፍቅርና የእርቅ ሁሉን አቀፍ ነው። ፖለቲካችን ውሸት አይን ያወጣ ሐቁ ሁሉን አቀፍ ፖለቲካማ ሁሉን አቀፍ የሽግግር መንግስት ብቻ ነው። የፓስተር ተጽዕኖ ዘለዓለም ፍቅር እርቅ በሚል ቢያስጮኸውም የአይነቱ ልፈፋ ፈረንጅ ደጋፊዎችን በተለይ ኖርዌይን የሚያስደስት ቢሆንም ሐቁ ግን የሹሞቹ አገዛዝ ዘረኛ ነው። ህዝብን በጅምላ ማግለል ብቻ ሳይሆን በዘር ማጽዳት ይጨፈጭፋል። በስፋት እርስ በርስ ጥላቻን አራግቧል። ህዝብን በስጋት ላይ ጥሏል። የጥላቻና አግላይ ፖለቲካ አይነታ ነጸብራቅ የሹሞቹ አገዛዝ ነው። የመድበለ ፓርቲ ዴሞክራሲ ተረጋግጧል። ውሸት ሐቁ በኢትዮጵያ ላለፉት 89 ዓመታት በኢትዮጵያ የመድበለ ፓርቲ ስርዓት አልነበረም። መድበለ ፓርቲን ከነቃሉ ለወያኔ ኢህአፓ ሲያስተምረው አድሃሪና ቡርዣ ብሎ አወገዘ እንጂ ወያኔ አልተቀበለም ነበር። ለስልጣን ሲያበቁት በነበረው ሁኔታ በአንድ ገዢ ፓርቲ ብሎ መድረቁ የማያዋጣ በመሆኑ መድበለ ፓርቲ ብለህ የአንድ ፓርቲ የበላይነትን አስፍን ባሉት መሰረትም ሽግግር መድበለ ፓርቲ ስርዓት አለ ብሎ የወያኔን ፍጹም የበላይነት አሰፈነ። ባጭሩ ዴሞክራሲና በዚህ መሰረት ሽግግር በሌለበት መድበለ ፓርቲ ጫጫታ ከንቱ ነው። አገዛዙ የአንድ ፓርቲ ኦዴፓ ተባለ ብልጽግና የኦሮሞ ጽንፈኞች ስብስብና በተጨባጭ ያንድ ፓርቲ አገዛዝ ነው የሚሆነው። ተልከሻ ጃቢዎች ውሱን ሽንካላ በርጩማዎች የሰጣቸው የሽፋን ሰጪና አጃቢዎች ይሆናሉ። ሌላ የሚገኝ ፋይዳና ለውጥ አይኖርም። ሹሙ የምወዳት ኢትዮጵያ ብሏል። ውሸት አቆ የምጠላት ኢትዮጵያ የምወዳት ኦሮሚያ ነው የተፈለገው ባጫፋሪዎቹ ቢለፈፍና እሱም መሰሎቹም ቢዋሹ ኢትዮጵያን ላጠፉ የመጡ ጭፍን ዘረኞች ናቸው። በአገራችን ላይ በታሪካችን ላይ በሰንደቅ ዓላማችን ላይ በሃይማኖታችን ላይ ወዘተ የሚደርሰውን ግፍና በደል ማየቱ ይበቃል። ከኤርትራ ጋር ሰላም ተመስርቷል። ትልቁ ውሸት አቆ ከኤርትራ ጋር ሰላም ተመሰረተ የሚባለው ለኢትዮጵያ ምንም ሊፈይድ አለመቻሉ ዛሬ የታወቀ ጉዳይ ነው። ሻቢያ የነሳውዲና ኤሚሬትስ አጋር በመሆኑና አምባገነን በመሆኑ ባለም አቀፍ ማዕቀብ በመጎዳቱ ሹሙ ባረቦቹ ተገዶ ከኢሳያት ስምምነት መፈራረምን ማምለጥ አልቻለም። የስምምነቱ ይዘት ለሚመለከታቸው የኤርትራም የኢትዮጵያም ህዝብ እስካሁን ምስጢር ነው። ከመቶ ሺህ በላይ የኢትዮጵያ ህዝብ ባድመ ላይ ሄዶ ያለቀ ሲሆን ይሄው ባድመ ለሻቢያ ልንሰጥ ነው ብሎ ማንም ያማከረው የለም። ፓርላማ ተብየውንም የነገረው የለም። ለሻቢያ ማዕቀቡ ተነሳለት፣ ንግድ በተባለም ተጠቀመ፣ ጤፍ ገዛ ወዘተ። የባዕዳን ታዛቢዎችም ቢሆኑ የሰላም ስምምነት የተባለው ፍሩሽካና ምታት ነው ሲሉ እየተቹ ናቸው። ድንበር ተዘግቷል፣ የንግድ እንቅስቃሴውም ቆሟል። የምን ሰላም? አዲ ሮብና መሬትን ያስረከበው ህዝብን የከፋፈለው በአሜሪካ ተጽዕኖ ሹሙ ያገኘው ሽልማት ከንቱና እርባና ቢስ ከመሆኑ ባሻገር ሰውየውም ዋሾ መናፍቅ መሆኑን አረጋግጧል አጋልጧል። ከስዊድን የመጡና በኖርዌይ ያሉ ዜጎችም ተሰልፈውበት አጋልጠውታል። ኢያፓም የባዕዳኑን ሴራ በሚገባ አጋልጧል። የተነገረው ሀቅ የዘረኞችንና ደጋፊዎችን የውሸት ተራራ በሚገባ ንዶታል። ነገር ግን ውሸታቸው ስለሚቀጥል የኛም የማጋለጥ ትግል ይቀጥላል። አገር አድን ትግላችን ይፋፋም። ድል ለኢትዮጵያዊነትና ለኢትዮጵያ ህዝብ። ከሃዲ አንጃዎች የቅሌት መዝገብ መሸጥ የለመደ እናቱን ያስማማል። የከሃዲ አንጃና ሪሃፓ ወያኔዎች እንቅስቃሴ ደረጃ መጣት ኢሃፓን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው። የኤርትራና አሜሪካ በህብረት ሊያፈኑት ሞክረው የዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞደሉን ሊያስተማው ይችላል። የምንኮራበት ክንውን ነው። የሀገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና አዳሪውን አገዛዝን ማንኮታኮታችን የሚያሳዝን ሳይሆን ሰየው የምንለው ነው። ባጭሩ አድሃሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው ለመወገዳቸው ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም። ለህዝብና ለሀገር ስንል የታገልነው ውጤት ነው። ዛሬም አምረን የቀጠልንበት ነው። እናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቅኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው። አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተሳክቶላቸው ድርጅቱ ሊተን ሊጠፋላቸው ግን አልቻለም። ለምን አንጃልናቸው? የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው ፋሎል በመሆናቸው የድርጅቱን መሰረታዊ መርሆች በመጻረራቸው ለጠላት ተገዥና ተቀጣሪ ሆነው በመገኘታቸው አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል።
አገራችን ኢትዮጵያ የማንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለና ቀምታግለናል መክተናል እንደ አንዳንዶቹ ለፈረንጅ ብናድርማ ኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር ይግን የኢሃፓ ምርጫና ጎዳና አልነበረም አሁንም አይደለም ያርበኞችም ፈለግ አይደለም አስተከተልነው ድርጅቱን በአዳን ፈርገው ገብተው ሊጎዱት አልሞከሩም ባንደለም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል አንጃዎች አፈጣጣራቸው ከምንዋጋው ጥራትና ከባዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ውሎ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውን ታንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ተቋሚ ሊሆን ችሏል ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጠ ተስፋ መወሰናቸው እይታና ትኩረት በአሁኑ ጊዜ እንድንሰጣቸው አድርጓል አሜሪካ ባረጀ ቂም ሀቀኛውና ዋናውን ኢሃፓ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹምን በተሰጠው እዝ መሰረት በጸረ ኢሃፓ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም የጋበዛቸው ለጸረ ኢሃፓው እቅድ መሳሪያ እንዲሆኑ ተፈልጎ ነው ማንንም ላይጠቅ ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔ ሊጠቅ የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የእድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማስቀደም የመረጠው አዲሱ ሹም ጸረ ኢሃፓነቱ እንዲደብቅ አልቻለም አዲሱ ሹም የደርግና ወያኔን ጸረ ኢሃፓ ውንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም ለምን ጸረ ኢሃፓ ጎዳና ተመረጠ ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ ድርጅቱ ያለው ታሪክ ኢትዮጵያን ደባድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተረጣፊ ኢህአዴግ በመሆኑ ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ ኢህአፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነ ስዩም መስፍን ሳይቀሩ በምሬት መስክረዋል ህዝብ በአንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢህአፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል ቄሮ ፋኖ ወዘተ በሚል የተደለቀውን ሳይመለከት በተጨባጭና በምር የተካሄደውን ትግልም ማለታችን ነው ወያኔን ይጠይቋል አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ስርዓቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አሰምተናል እነ ዴቪድ ሺንና ሀርማን ኮህን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እንቢልታ ሴራ እየተደረገብን ነው የሚል ነው አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር በእነዚህ ስብሰባዎችም እነ ካሳ ከበደ ሻለቃ ዳዊት ወዘተ በመገኘትና ስለ ኢሃፓም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ሚስጥር አልነበረም በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማሰናዳቱ ጥረትና ሙከራ አሁንም ቢያንስ ለእኛ ሚስጥር አልሆነም አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል ዋናው ዓላማ ኢሃፓ የለም አንጃዎች ያፋናቸው በሚል ተንተርሶ በድርጅቱ ላይ እጅጃሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በያፋ ላይ የገለሙ ክሶችን ደግሞ አስተምቷል። ያንጃዎችም ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ያፋነት መሰረት ይነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በጋር ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ ያፋን ግን እንደተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የተበቀነውና ይሆናል ያልነውም ስለሆነ አላስገረመንም። ያለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከያፋ ጋር ለነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ጸረያፋነትና አፍቀሮያኔ ከዛሬ 10 ዓመት በፊት ያነሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ እናግዛችኋለን አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከሴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። የኢሕአፓ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተላቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለአገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? ዓላማውስ ምንድን ነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምጽ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢሕአፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀፋቀስ በመሆኑ ይህ መርህ ሲጣስ ሁሌም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሌም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ፣ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትሬ ብሎ ራሱንም ቡድኑንም ያስተዛዘበውና ያዋረደው ለምሳሌ የዛሬ 10 ዓመት በፊት ለመለስ ወያኔ እጅ እንስጥ ብሎ ይህ ሐሳቡ ተቀባይነት ሲያጣ በውድቅ ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ሲያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከክ የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ሊያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ የወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ሕገወጥ ድርጊት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም ኢሕአፓ ዴሞክራሲያዊ ኢሕአፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይህ ግለሰብ ቀደምም የሀፋን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት የሀፋ ነኝ መስራች ነኝ ጠቅላይ ሚኒስቴርን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይህ ግለሰብ የሀፋን መስርቷል? እስቲ እናዳምጠው ያለውን።
ትክክለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢህአፓን ከመሰረቱት ሰዎች አንዱ ነኝ። 46 ዓመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትር ብዬ የምጠራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ኢህአፓ ከመመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፍኩ ቢሆንም በመስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ አልነበረ የምሳተፈው።
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደውስ ለ46 ዓመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ጊዜና ተፋም። ይህ ያንጃመሪ በፖለቲካ ምድረበዳ ሲዋዥቅ ከርሞ ቀቢጸ ተስፋን ጎሉን ያስታተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ 3 ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስክ ጥሩ አቀባበል እናደርግልሃለን ቢሮን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ ያደናገረ እንዳለ የደረስንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ኢህአፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽ መደመድ ነው ሁሉ ወድቅ እንደምናደርገው እርግጠኛ ነን። ማንኛውም የኢህአፓ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናውቀውና የተካንበት ትምህርት በመሆኑ ጊዜ አጠፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ህዝብ ጠላቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢህአፓ አልተሳተፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀደሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም፣ የራሳቸውን ከሃዲነት አጋለጡ እንጂ። ኢህአፓ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ሸ ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም።